ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መጋቢት 27 2011 ዓ.ም ስርጭታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
አረነች ሳህየንን።
በአሁኑ ወቅት ዋነኛው የኢትዮጵያ የደህንነት ስጋት የብሔር ፖለቲካ ነው ሲል የኢትዮጵያ መንግስት አስታወቀ።
ከዚህ በፊት ታይቶ የማይታወቅ ሁኔታ የግለሰብ ግጭቶች ራሱ በጣም ባጠረ ሁኔታ ሰፊ የብሔር ሽፋንና መሰረት ሲይዙ ይስተዋላሉ። ሶስቱ አካባቢ የሃይማኖት አባቶችም የሀገር ሽማግሌዎችም ፖለቲከኞችም የመንግስት አካላትም የጸጥታ ኃይልም እሱ አካባቢ ተባባሮ መስራት አለበት።
የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር ተመስገን ጥሩነህ ናቸው። ዘገባውን በአብይ ርዕስ ይዘናል።
የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ። በነገራችን ላይ የናይል ሳት ስርጭታችን ቪኦኤ 24 ላይ እንደገና አገልግሎት መስጠቱን ቀጥሏል፣ ችግሩ ተወግዶ። ስለዚህ በናይል ሳትም ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ቦይንግ ባለፈው ወር በኢትዮጵያ አይሮፕላን ላይ ስለደረሰው አደጋ ሲናገር የበረራ ሚዛን ማስተካከያ ስርዓት ላይ የተሳሳተ ምልክት የሚሰጥ መሳሪያ መኖሩ በጀት አይሮፕላኑ መከስከስ ላይ ሚና ነበረው ሲል ትላንት ሐሙስ አምኖ ተቀብሏል። የኢትዮጵያ መርማሪዎች የ157 ሰዎች ሕይወት ስላጠፋው አደጋ ትላንት የመጀመሪያውን ምርመራ ውጤት ማቅረባቸው የሚታወቅ ነው። አይሮፕላኑ ከተነሳ ከጥቂት ጊዜያት በኋላ የበረራ ሚዛን ማስተካከያው መሳሪያ የአይሮፕላኑን አፍንጫ ቁልቁል እየደፋ ሲያስቸግር አብራሪዎቹ የበረራውን ሂደት ለማስተካከል ይታገሉ እንደነበር መርማሪዎቹ ጠቁመዋል። ቦይንግ 737 ማክስ 8 አይሮፕላን አብራሪዎቹ ኩባንያው ያቀረበውን የበረራ መመሪያ ሁሉ በተደጋጋሚ የፈጸሙ ቢሆንም አይሮፕላኑን ሊቆጣጠሩት እንዳልቻሉ የኢትዮጵያ የትራንስፖርት ሚኒስትር ገልጸዋል። የተሳሳተ ምልክት የሚሰጠው መሳሪያ ከኢንዶኔዥያው የአይሮፕላን አደጋ ጋር ከሞላ ጎደል እንደሚመሳሰል ተገልጿል። የኢንዶኔዥያው 737 ማክስ 8 ጀት አይሮፕላን ባለፈው ጥቅምት ወር በተመሳሳይ መልክ ተከስክሶ 189 ሰዎች ማለቃቸው የሚታወስ ነው።
ከአዲስ አበባ ወደ ጅቡቲ ይጓዝ የነበረው የጭነት ባቡር የተገለበጠው ሐዲዱን ስቶ መሆኑን የሸዋ ፖሊስ አስታውቋል። ሙክታር ጀማል ዝርዝሩን ይዟል።
ጭነት ጭኖ ከአዲስ አበባ ወደ ጅቡቲ ሲጓዝ የነበረ የኢትዮጵያ ምድር ባቡር ንብረት የሆነው ባቡር በምስራቅ ሸዋ ዞን ፈንታሌ ወረዳ ይላላ ቀበሌ ማህበር ውስጥ ተገልብጦ አደጋ እንደደረሰበት የምስራቅ ሸዋ ፖሊስ መምሪያ ገለጸ። የዞኑ ወንጀል መከላከል ክፍል ኃላፊ ኢንስፔክተር ጌታነህ አባተ ለአሜሪካን ድምፅ እንደተናገሩት አደጋው የደረሰው ሮብ ምሽት ለሐሙስ አጥቢያ ከምሽቱ 9 ሰዓት መሆኑንም ገልጸዋል። በአደጋው የደረሰውንም የጉዳት መጠን ኢንስፔክተር ጌታነህ ለአሜሪካን ድምፅ ተናግረዋል።
ወድቋል። ያው በመሰባበር በንብረት ላይ ከጥቅም ውጪ ሁሉም ከጥቅም ውጪ ሆኗል ባይባልም አንዳንድ መሰባበርና የመገነጣጠል እንትን ታይቶባቸዋል። ሌሎች መጀመሪያ ፍርጎች ሶስቱ ደግሞ መስመራቸውን ስተው ወደ ቀኝ የወደቁ መሆኑን ያየት፣ እንዲሁም በባቡር ሐዲዱ ላይ የመገንጠልና የመሰባበር እንትን ታይቷል። ለሰው ላይ የደረሰ ጉዳት የለም፣ ግን አሉ የፌዴራል ፖሊስ አባላት አጅበውም ሄዶ ወይም ደግሞ ጥበቃ አድርገውም ሄዶ ጥቂት ልጆ አባሎች ላይ የመቃጫርና አልፎ አልፎ ምልክት ታይቷል። ግን ጉዳቱ ይህን ያህል ብሎ የሚጠቀስ አይደለም።
የደረሰው አደጋ የህዝብ ባቡር ላይ ቢሆን ከፍተኛ ውድመት ያስከትል ነበር ያሉት ኢንስፔክተር ጌታነህ አባተ የዚህኛው ጉዳት በንብረት ላይ ብቻ መቆሙንም የገለጹት ባቡሩ 17 ፍርጎዎችን አስከትሎ ሲጓዝ እንደነበረ ኢንስፔክተር ጌታነህ ገልጸው አደጋ ደርሶባቸው ከወደሙት 3 ፍርጎዎች በተጨማሪ 7 ፍርጎዎች ከሐዲዱ ወጥተው ሳይወድቁ እንደዛው ቆመው የቀሩ ሲሆን 4 ፍርጎዎች ደግሞ በሐዲዱ መስመር ውስጥ መቅረታቸውንም ኢንስፔክተር ጌታነህ ተናግረዋል። የአደጋው ምክንያት ሊሆን ይችላል የሚለውንም ገልጸዋል።
ሌሊቱን በጣለ ዝናብ ከፍተኛ ዝናብ ጥሎ በአካባቢ ዝናብ ጥሎ ስለነበረ ከዛ ጋር ተያይዞ በጎርፍ ወደ መስመር የወጣ ደለል ባቡሩን ይዞት ወይም ደግሞ አዳልቶት መስመሩን እንዲስት ያደረገው መሆኑን ልናውቅ ይቻል ነው።
ለአሜሪካን ድምፅ ሙክታር ጀማል ነኝ ከአዳማ።
በአማራ ክልል በኦሮሚያ ብሔረሰብ አስተዳደር ዞን ደዌ አረዋ ወረዳ ሰሞኑን ተከስቶ የነበረው አለመረጋጋት ወደ ቀድሞ ሰላሙ መመለሱን የክልሉ የመንግስት ኮሚኒኬሽንስ ጉዳይ ጽህፈት ቤት ገለጸ። አስቴር ምስጋናው ዝርዝሩን ልካለች።
የክልሉ የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ አስተማሃኝ ያስረስ ከአሜሪካ ድምጽ ጋር በነበራቸው ቆይታ እንደተናገሩት ከሰሞኑ በኦሮሞ ብሔረሰብ አስተዳደር ዞን ዳዌ ሐረዋ በተባለ ወረዳ ከመጋቢት 24 ቀን ጀምሮ ተከስቶ በነበረው አለመረጋጋት እስካሁን የአራት የጸጥታ ኃይሎች ህይወት ያለፈ ሲሆን ቁጥራቸው በውል ያልታወቁ ሰዎችም ቆስለዋል።
ተኩስን የከፈቱት ዛካቢ የልዩ ኃይል አባላትን ከበው የነበሩ የታጠቁ ኃይሎች ናቸው። እና በዚህ ግጭት ምክንያት ያው በጸጥታ ኃይሎች በኩል ወደ 4 ሰው ሞቷል እና ሌሎችም ቆስለዋል።
ለአካባቢው አለመረጋጋት ምክንያት የሆነው ደግሞ ከእውነትነት የራቀ አሉባልታ ነው ያሉት።
የኦሮሞ ብሔረሰብ አስተዳደር ሊፈርስ ነው፣ ብሔረሰቡ አያስፈልግም ተብሏል የሚል እዛ አካባቢ ባሉ ኦሮሞዎች ዘንድ የሚታሰብና የሚቀነቀናል። ይሄ የተሳሳተ አረዳድና የተሳሳተ መረጃ ነው። የአማራ ብሔራዊ ክልላዊ መንግስት በሀገሪቱ ውስጥ ከደቡብ ብሔራዊ ክልላዊ መንግስት ቀጥሎ ከፍተኛ የሆነ ቁጥር ያላቸው ብሔር ብሔረሰቦች ራሳቸውን ባህል፣ የራሳቸውን ቋንቋ፣ የራሳቸውን አስተዳደር መስርተው ቋንቋቸውንም እያሳደጉ ይሄ ተጠናክሮ የሚቀጥል እንጂ ወደ ኋላ የሚመለስ አይደለም። ስለዚህ ይሄ የሚባለው የሚነዛው ወሬ ውሸት ነው። ይሄንን ግጭት በመፍጠር ለማትረፍ የሚፈልጉ አካላት ጽንፈኛ የሆኑ ቡድኖች ከድርጊታቸው መቆጠብ አለባቸው።
በአሁኑ ሰዓት የመከላከያ ሰራዊት አባላት በቦታው ተገኝተው የማረጋጋት ስራ እየሰሩ ነው ያሉት አቶ አስተማኝ የሰላሙ ባለቤት ህዝቡ ስለሆነ አካባቢውን በንቃት እንዲጠብቅ ጥሪ አስተላልፈዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ደቡብ አፍሪካ ውስጥ ጸረ መጤ ጥቃት በተባባሰበት በዚህ ጊዜ እንኳን ሳይቀር በሀገራችን ከመጠበቀን ረሃብ ይልቅ እዚህ ያለውን አደጋ መጋፈጡን እንመርጣለን ሲሉ 3 ማሊያውያን ወንድማማቾች ተናግረዋል። ባለፈው ወር ደርባን ከተማ ውስጥ አንድ የወሮ በሎች ቡድን በአብዛኛው የመኖሪያ ፈቃድ በሌላቸው የማላዊ ተወላጆች ላይ ባደረሰው ጥቃት ቢያንስ 2 ተገድለዋል። ደቡብ አፍሪካ በኢኮኖሚ እድገቷ ምክንያት የአፍሪካውያን ፍልሰተኞች መስህብ ሆና ቆይታለች። በቅርቡ በወጣ አሃዛዊ መረጃ መሰረት ከመቶ እስከ 100,000 የሚደርስ ቁጥር ያላቸው የማላዊ ተወላጆች ደቡብ አፍሪካ ውስጥ የሚኖሩ ሲሆን ወደ ደቡብ አፍሪካ ለመሰደድ የተገደዱት ሀገራቸው ሥራ ማግኘት ስለማይችሉ መሆኑን ይናገራሉ።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ ተወካዮች ምክር ቤት የፍርድ ኮሚቴ ሊቀመንበር በልዩ ካውንስል ሮበርት ሙለር ቡድን በአጭሩ የቀረቡ ማንኛቸውም ዘገባዎች ዋናው አቃቤ ሕግ ዊሊያም ባር ይፋ እንዲያደርጉ ጠይቀዋል። የሙለር መርማሪ ቡድን ባር አሳጥረው ባቀረቡት ዘገባ አለመደሰቱን የሚዲያ ዘገባዎች ከገለጹ በኋላ ነው ዲሞክራቱ የሕግ ኮሚቴ ሊቀመንበር ጄሪ ናድለር ለባር ደብዳቤ ጻፉት። የዜና ዘገባዎቹ በገለጹት መሰረት የሙለር ምርመራ ዘገባ አቃቢ ሕጉ የሀገሪቱ ምክር ቤትና ሕዝብ እንዲያምን ካደረጉት በበለጠ በፕሬዝዳንት ዶናልድ ትራምፕ ላይ ጎጂነት አለው። በቅርቡ የወጡት ዘገባዎች የሚሉት ትክክል ከሆነ በአጭሩ የቀረቡት ዘገባዎች በተቻለ ፍጥነት ይፋ መሆን ይኖርባቸዋል ሲሉ ናድለር በጽሑፍ ጠይቀዋል። እርስዎ በኩሎ ልዩ ካውንስል የደረሰበትን ድምዳሜ በፕሬዝዳንቱ ላይ ያለውን አንደምታ በሚያቀል ዘዴ አቅርበውታል። አጥረው የቀረቡትን ዘገባዎች በፍጥነት ይፋ ማድረግ የአሜሪካ ሕዝብ በሐቁ ላይ ተመስርቶ እንዲፈርድ ያስችሉታል ይላል ናድለር የጻፉት ደብዳቤ። የሙለር ምርመራ ውጤት ዘገባ ከ300 ገጾች በላይ ሲሆን ባር በ4 ገጾች አሳጥረው አቅርበውታል። ሩሲያ ከ3 ዓመታት በፊት በዩናይትድ ስቴትስ በተካሄደው ምርጫ እጇን ከማስገባቷ ጋር በተያያዘ ፕሬዚደንት ትራምፕም ሆኑ የምርጫ ዘመቻቸው አልተባበሩም ሲል የሙለር ዘገባ መደምደሙን ነው የባር ዘገባ የሚገልጸው። የባር ዘገባ አያይዞም የሙለር ዘገባ ፕሬዚዳንቱ ወንጀል ፈጽሟል አይልም፣ በሌላ በኩል ደግሞ ነጻ አላደረጋቸውም ይላል።
እንግሊዝ እስከ መጪው ሚያዝያ ባለው ጊዜ ከአውሮፓ ህብረት ለመውጣት የሚያስችላት አዋጪ እቅድ ይዛ እንድትቀርብ የአውሮፓ ምክር ቤት እንደሚፈልግ ተገልጿል። የአውሮፓ ህብረት መሪዎች የጊዜውን መራዘም ሐሳብ ማጽደቅ ይኖርባቸዋል። የእንግሊዝ ፓርላማ የሚያጸድቀው የፍቺ ስምምነት ከተገኘም አስቀድማ ልትወጣ የምትችልበት እድል እንደሚሰጣት ተገልጿል። የእንግሊዝ ጠቅላይ ሚኒስትር ቴሬሳ ሜይ የፍቺው ጊዜ እስከ መጪው ሰኔ ድረስ እንዲራዘም የሚጠይቅ ደብዳቤ ለምክር ቤቱ መሪ ተስክ በኦፊሴል እንደሚጽፉ ተገልጿል። በእቅዱ መሰረት እንግሊዝ ከአንድ ሳምንት በፊት ከአውሮፓ ህብረት መውጣት ነበረባት። ነገር ግን የሀገሪቱ ፓርላማ ጠቅላይ ሚኒስትሯ ከህብረቱ ጋር ባደረጉት ውል ሊስማማ ባለመቻሉ የህብረቱ ጊዜ ያራዘመላቸው መሆኑ ይታወሳል።
በመጨረሻም በከፍተኛ ደረጃ በኢኮኖሚ የዳበሩት ዩናይትድ ስቴትስ እና ቻይና ጉልህ መሻሻል ቢያሳዩም የደረሱበት ስምምነት እንደሌለ ፕሬዚደንት ትራምፕ እና የቻይና ምክትል ጠቅላይ ሚኒስትር ሊ ሄ ትላንት ገልጸዋል። ፕሬዚደንት ትራምፕ በዋይት ሀውስ ቤተ መንግስት በሚገኘው ጽህፈት ቤታቸው ከቻይናው ምክትል ጠቅላይ ሚኒስትር ሊ ሄ ጋር ሆነው ሲናገሩ በእርግጥ ወደ ስምምነት እየተቃረብን ነው ብለዋል። በቀጣዮቹ 4 ሳምንታት ወይም ከዛ ባነሰ ጊዜ ውስጥ ትልቅ ክንዋኔ ሊኖር ይችላል በማለትም አክለዋል። ሊ በበኩላቸው የፕሬዚደንት ትራምፕና የቻይናው ፕሬዚደንት ሺ ጂንፒንግ ቀጥተኛ አመራር ያሉትን አሞግሰው ጥሩ ውጤት እንደሚገኝ ተስፋ አደርጋለሁ ሲሉ በእንግሊዝኛ ተናግረዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15600 ኪሎ ሄርትስ ቅርታ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ እና በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መጋቢት 27 2011 ዓ.ም ምሽት ፕሮግራም ነው።
ኒፕሲ ሃስል ወይም ኤርሚያስ አስገዶም ከሙዚቃ ሙያው በላይ ተግባሩ በሕይወታቸው ላይ ከፍተኛ ተጽዕኖ እንዳሳደረ ዋሽንግተን ዲሲ ውስጥ በተዘጋጀው የሻማ ማብራት ስነ ስርዓት ላይ የታደሙ ወጣቶች ተናግረዋል።
መከፋፈል በጣም የማይሆነውና በጣም መጥፎ ነገር ነው። because ኤርትራዊ ንሁን ኢትዮጵያዊ ንሁን any eastern western north south ንሁን to be honest ሰው ሰው ነው። ከአንድ መሬት ነው የተፈጠርነው። ሞታችን አንድ ነው። you know what we can do is አንድ ላይ ተፋቅረን ተዋደን ህብረተሰብ ፈጥረን why not help the poor why not help የተቸገረውን መርዳትና I mean, clean mind, open mind in Mohun no, unless I'm in Nagar, in Hulu Nagar, Giladan, no, then it's still in Mohun in Mishino.
Bemishitu, Zagabai Zanan.
አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በአሁኑ ወቅት ዋነኛው የኢትዮጵያ የደህንነት ስጋት የብሔር ፖለቲካ መሆኑን የኢትዮጵያ መንግሥት አስታውቋል። ሁኔታው ሰፊ ርብርብና ፖለቲካዊ መፍትሄ ይጠይቃል ሲሉ የጠቅላይ ሚኒስትሩ የጽህፈት ቤት ብሔራዊ ደህንነት አማካሪ ሚኒስትር ተመስገን ጥሩነህ አሳስበዋል። የብሔራዊ ደህንነት አማካሪው ዛሬ በጠቅላይ ሚኒስትር ጽህፈት ቤት የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘግቧል።
የጠቅላይ ሚኒስትር አብይ አህመድ መንግስት በሩን ለመረጃ ክፍት ለማድረግ የያዘው እንቅስቃሴ አካል ነው የዛሬው የደህንነት መግለጫ። ከለውጡ በፊት በዚህ መንገድ ያልተለመዱት በአደባባይ የማይታዩት የዘርፉ ኃላፊዎች እነሆ ለመገናኛ ብዙሃን ጥያቄዎች መልስ መስጠት ጀምረዋል። የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትር አቶ ተመስገን ጥሩነህ ዛሬ በሰጡት መግለጫ በተለይ በተቋማት ለውጥ ላይ አተኩረዋል። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል አመቻችነት በሰጡት በዚሁ መግለጫ ከጋዜጠኞች ለተነሱ ጥያቄዎችም ምላሽ ሰጥተዋል። ከለውጡ በፊት አልሸባብ፣ ሻቢያ፣ ኦነግ፣ ኦብነግና ግንቦት ሰባት የጸጥታ ስጋት መሆናቸው ሲነገርባት በቆየች አገር ዛሬ ሁኔታው ተቀይሯል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ከአልሸባብ በስተቀር ከሁሉም ጋር ሰላም ተፈጥሯል። እና በአሁኑ ሰዓት የኢትዮጵያ ዋነኛ የደህንነት ስጋት ምንድን ነው? ከአሜሪካ ድምፅ ለቀረበው ለዚህ ጥያቄ ምላሽ የሰጡት የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር ተመስገን ጥሩነህ ተከታዩን ነው የተናገሩት።
ሁላችን እንደምናውቀው ትልቁ ስጋት በየአካባቢው ላሉ ግጭቶችን መነሻ የሆነው የብሔር ፖለቲካ ነው። እዚህ አካባቢ ሰፊ ርብርብ ካላደረግን ፖለቲካዊ መፍትሄዎች ካልመጡ ህብረተሰቡ ውስጥ በርሱ ተግባብቶ በየአካባቢው የሚኖርበት ስርዓት ካልተፈጠረ እያንዳንዱ ዜጋ ሁሉንም ዜጋ እንደራሱ በአቃፊ ሆኖ የሚኖርበት ስርዓት ካልተፈጠረ አብዛኛው በብሔር ፖለቲካ አመራሩም የተወሰነ ካቆረፈበት ወደ ብሔር ፖለቲካ በመውሰድ እና እዚያ ውስጥ በመደበቅ የራሱን ዓላማ ለማራመድ ህዝብ ከህዝብ የማጋጨት የማፈናቀል ሁኔታዎች አብዛኛው መሰረታቸው ከዚህ ጋር የተያዘ ነው። ስለዚህ ዋናው የብሔር ፖለቲካ ነው። እንግዲህ ይህን የብሔር ፖለቲካ እንዴት አድርገን መቅረፍ እንችላለን የሚለው የሁሉም አካላት የቤት ስራ መሆን አለበት ነው።
ችግሩ ቀላል አለመሆኑን ያስታወሱት የደህንነት አማካሪው መፍትሄው የሁሉንም ርብርብ እንደሚጠይቅም አስታውሰዋል።
እያንዳንዱ ሰው ከዚህ በፊት ታይቶ በማይታወቅ ሁኔታ የግለሰብ ግጭቶች ራሱ በጣም ባጠረ ሁኔታ ሰፊ የብሔር ሽፋንና መሰረት ሲይዙ ይስተዋላሉ። ሶስቱ አካባቢ የሃይማኖት አባቶችም የአገር ሽማግሌዎችም ፖለቲከኞችም የመንግስት አካላትም የጸጥታ ኃይልም እሱ አካባቢ ተረባርቦ መስራት አለበት። ትልቁ የሰላሙ ባለቤት ቅድም እንዳልኩት ህዝቡ ስለሆነ ከዚህ የብሔር ፖለቲካ ወጥተን እያንዳንዱ ሰው በሀገሩ ሰርቶ ተከብሮ የሚኖርበትን ስርዓት መፍጠር አለብን። ከዚህ በፊት የነበረንን ወንድማማችነት ባህላችንን በሚገባ አጠናክረን መቀጠል ላይ መፍትሄ መስጠት አለብን። ለዚያም ነው የሰላም ሚኒስትር ተቋቁሟል። በርካታ ስራዎችንም እየሰራ ነው። እሱ አካባቢ ያለውን ነገር መፍታት አለብን። ትልቁ ስጋታችን ከውስጥም ከውጭም ለውጭ ኃይሎችም መሳሪያ ሊሆን የሚችል ለውስጣችን ደግሞ እርስ በርስ የሚያጋጨን ትልቁ የብሔር ፖለቲካ ስለሆነ እሱ አካባቢ ልዩነታችን የምናጠብበትን ሁኔታ በስፋት መስራት ያስፈልጋል ነው።
የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን በበኩላቸው ችግሩ ለአመታት የተከማቸ መሆኑን አብራርተዋል።
ወደ ብሔር ግጭት ማንነትን መሰረት ወዳደረጉ ጥቃቶች፣ መፈናቀሎች የመጣ ነው። በአንድ ጀንበር አለ፣ በአንድ አመት አለ። በረጅም ጊዜ የሄድንበት መንገድ ስህተት በመሆኑ ከተለዩትም ችግሮች አምስት ቁልፍ ችግሮች ለውጡን የጠየቁ ችግሮች አንደኛው በብሔራዊ ማንነት ላይ አተኩረን በመስራት በኢትዮጵያዊ አንድነት ላይ የሰራነው ስራ የላላና የሳሳ በመሆኑ ተብሎ ተዘግቧል። ይሄ የአንድ አመት ስራ አይደለም፣ የረጅም አመታት የሁለት አስርት አመታት ወደ ሶስት አስርት አመታት የሚጠጋ ስራችን እንከንና ጉድል ነው። ይሄንን የምናስወግደው ደግሞ በአንድ አመት የለውጥ ሂደት አይደለም። ከዚህ አስተሳሰብ ለመውጣት ከዚህ ችግር ለመውጣት ሰፊ ስራ ይጠይቀናል፣ ረዘም ያለ ጊዜ ይጠይቀናል። ይሄን ችግር ጊዜውን የምናሳጥረው ጥላቻን፣ ቂምን፣ በቀልን የሚያስወግድ አስተምህሮና መግባባት በሰራንበት ልክ ነው። ትውልዱ ከራሱ ብሔር፣ ከራሱ ቋንቋ፣ ከራሱ አካባቢ አልፎ ሌላው ወንድሙን እና አካባቢውን የሚያከብርና የሚያፈቅር ተቻችሎና ተከባብሮ እንዲኖር የሚሆን አድርገን ባስተማርንበት ልክ ይቻቻላል፣ ይዋለዳል፣ ይፋቀራል። በባለፉት ጊዜያት በኢትዮጵያን በገነባንበት ጊዜ የነበሩ የታሪክ ጠባሳዎች ቢኖሩ እንኳን እነሱ ለትምህርት አንድነታችንንና አብሮነታችንን ለማጠንከር መነሻ የሆኑ እንደው እንጂ ጥላቻን ቀስቅሰው ግጭትን የሚወልዱ መሆን እንደሌለባቸው ትውልዱ ላይ ስንሰራ ነው። ይሄ ስራ ደግሞ የሁሉም ዜጋ ርብርብ ይጠይቃል።
የጸጥታና የደህንነት ተቋማት ከለውጡ በፊት የነበሩበት ሁኔታና አሁን እየተወሰዱ ያሉ የማሻሻያ እርምጃዎችም በዚህ ጋዜጣዊ መግለጫ ተዳስተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የመጽሔቱ ዘገባዎች ይቀጥላሉ።
ኢንዶኔዥያና ኢትዮጵያ ውስጥ የተከሰከሱት ቦይንግ 737 ማክስ 8 አይሮፕላኖች 346 ሕይወቶችን ቀጥፈዋል። ይህን ተከትሎ አምራቹ ኩባንያ ጫናና ወቀሳ በርትቶበት ሰንብቷል። ትላንት የኩባንያው ኃላፊ ይቅርታ ጠይቋል። የይቅርታውን ይዘትና የይቅርታው በካሳ አጠያየቅ ሙግት ውስጥ ሊፈጥሩ የሚችሉን ውጤት ከዓለም አቀፍ ሕግ ባለሙያ አታይ ጋር አገናኝቶ ሀብታሙ ስዩም ተከታዩን ዘገባ አጠናቅሯል።
ከ150 በላይ ሰዎችን ሕይወት የቀጠፈውን የቦይንግ 737 ማክስ አደጋ መንስኤን የመረመረው ቡድን የመጀመሪያ ደረጃ ግኝቱን ይፋ ካደረገ በጥቂት ሰዓታት ውስጥ የአውሮፕላኑ አምራች ድርጅት ቦይንግ ሥራ አስኪያጅ ይፋዊ ይቅርታ ጠይቀዋል።
All of us feel the immense gratitude. ሁላችንም የዚህ ድርጅት ባልደረቦች የኒህ ክስተቶች ትልቅ ክብደት ይሰማናል። እንደወጡ የቀሩ ተሳፋሪዎች ቤተሰቦችና ጓደኞችን የልብ ስብራትም ተረድተናል። በሁለቱም አደጋዎች ወቅት ምን እንደተፈጠረ የሚናገረው ሙሉ ዝርዝር በመንግስት ባለስልጣናት በኩል ለወደፊት ይገለጻል። ሆኖም የኢትዮጵያ አየር መንገድ በረራ ቁጥር 302 አደጋ የመጀመሪያ ደረጃ ሪፖርት በሁለቱም በረራዎች የበረራ ሂደት ማሳለጫ ስርዓት ኤምካስ በተሳሳተ አቅጣጫ በርቶ እንደነበር ተረድተናል።
አምራቹ የሰራው የበረራ ቁጥጥር ስርዓት ቀደም ብሎ በኢንዶኔዥያው ላይን አየር መንገድ ላይ የደረሰውን አደጋ ጨምሮ ለአደጋው አስተዋጽኦ እንዳደረገ ስራ አስኪያጁ ዴኒስ ሙለንበርግ በድርጅቱ ድረገጽ ላይ በተለቀቀ መልእክት አምነዋል። የመጀመሪያ ደረጃ የምርመራ ግኝቱ እንዲሁም የቦይንግ ድርጅት የይቅርታና ሐዘን መልእክት ከተሰማ በኋላ ከሚዘዋወሩ ጥያቄዎች አንዱ በአደጋው ቤተሰቦቻቸውን ያጡ ወገኖች የካሳ ጥያቄ በምን መልኩ ይስተናግዳል የሚል ነው። የትራንስፖርት ሚኒስትር ዳግማዊት ሞገስ በትናንትናው ዕለት ጉዳዩ የጠቅላይ አቃቢ ሕግ ድርሻ እንደሆነ ጠቆም አድርገው አልፈዋል። የዓለም አቀፍ ግብይትና በይነ ሀገራት ሕግ ምሁር የሆኑትን ከአንድ በላይ የሆኑ ሀገራትን በሚመለከቱ የፍርድ ቤት ሙግቶች ላይ ተሳታፊ የሆኑት ጠበቃ ገብረ አምላክ ገብረ ጊዮርጊስ ግን ጠቅላይ አቃቢ ሕግ በራስ ተነሳሽነት በጉዳዩ ላይ ለመሳተፍ ካልፈቀደ በቀር ጉዳዩ በግልና በቡድን በሚቀርቡ የካሳ አቤቱታዎች የሚከፈት እንደሆነ ይናገራሉ።
የኢትዮጵያ አየር መንገድ ፓብሊክ ኢንተርፕራይዝ ነው። የመንግስት የልማት ድርጅቶች ኢንተረስት በተመለከተ ደግሞ የጠቅላይ አቃቢ ሕግ ኃላፊነት አለበት። የሕግ ክርክሮችን አድቫይዝ የማድረግ የመምራት ወክሎ የመከራከርም ጭምር ጠቅላይ አቃቢ ሕግ በሕግ የተሰጠው ኃላፊነት አለ። ስለዚህ ያንን ሊሆን ይችላል ሪፈር እያደረጉ ያሉት። የግለሰቦችን በተመለከተ ግን አንዳንድ ጊዜ በሕጋችን አቃቤ ሕግ በሀገራችን ውስጥ በፍትሐብሔር ጉዳዮች ተጎጂዎችን፣ አቅም የሌለውን ሰው ወዘተ የማገዝ የሕግ ኃላፊነት አለበት። ከዛ አኳያ ምናልባት በማስተባበር በመሳሰሉት በደጋፊነት በበጎ ፈቃደኝነት እንደዚህ የተጎዱትን ዜጎች ቤተሰቦቻቸውን አሰባስበው መብታችሁ ይሄ ነው ብሎ አሳውቆ ወደ የመምራት ኃላፊነት ሊወስድ ይችላል ራሱ በፈቃደኝነት። ከዚህ አልፎ በሕግ ግን የመወከል ግዴታ የሕግ ግዴታ ግን የለበትም።
ጉዳዩ አደጋው የደረሰባትና የአውሮፕላኑ ባለንብረት የሆነችው ኢትዮጵያን፣ ተሳፋሪዎቹ የመጡባቸው ከ30 በላይ የሆኑ ሀገራትን በአንድም ሆነ በሌላ የሚነካ መሆኑን ጠበቃ ገብረ አምላክ ነግረውናል። ይሄ ከሆነ ዘንድ ይህን ጉዳይ የሚያየው ፍርድ ቤት የትኛው ነው ብለን ጠይቀናል።
ለጉዳዩ በጣም ቅርበት ያላቸው ሀገሮች ሁለት ናቸው። አንዷ ኢትዮጵያ ነች። ምክንያቱም አደጋው ኢትዮጵያ ላይ ስለደረሰ ማስረጃ ከማሰባሰብ ከመሳሰሉት ለጉዳዩ ቅርበት ያላት ኢትዮጵያ ነች። በሁለተኛ ደረጃ እንደገና አውሮፕላኑን ያመረተው ሀገር አሜሪካ ስለሆነ የቦይንግ ሄድኳርተርስ እዛ ስለሆነ የተጠያቂው ሀገር ደግሞ አሜሪካ አለ። ስለዚህ ዋና የክርክሩ ቦታዎች የሚሆኑት እነዚህ ናቸው። ነገር ግን ኢትዮጵያ አየር መንገድ አጓጓዥ እንጂ እሱ የሚጠይቀውም ነገር ዞሮ ዞሮ ወደ ቦይንግ መሄዱ ስለማይቀር በዚህ ጉዳይ የመጨረሻ ኃላፊነት ወይ አልቲሜት ላያቢሊቲ ያለበት ቦይንግ ስለሆነ ክርክሩ በብዛት የሚደረገው በአሜሪካ ሀገር ይሆናል፣ የቦይንግ መስሪያ ቤት ባለበት ማለት ነው። ይሄ የሚሆንበት ምክንያት አንድ የድርጅቱ መስሪያ ቤት እዛ ስለሆነ ለፕሮዳክት ላያቢሊቲ ተጠያቂ ስለሚሆን ኦልሬዲ ፍርድ ቤት ጉዳይን ለማቅረብ ይሄ ሎከስ ስታንዲ ወይም ጁሪስዲክሽን የአሜሪካ ፍርድ ቤቶች ይኖራቸዋል። በሁለተኛ ደረጃ እንደገና በካሳ አከፋፈል ከየትኛውም ዓለም በተሻለ ለተጎጂዎች የአሜሪካ ሕግ ለተጎጂዎች የተሻለ ካሳ ስለሚከፍል ለተከራካሪ ወገኖች የተሻለው የሚሆነው የአሜሪካ ሕግና የአሜሪካ የሕግ ስርዓት ነው።
ከወደ ኬንያና ሩዋንዳ የሆኑ የተሳፋሪዎች ቤተሰቦች ከሰሞኑ አሜሪካ ላይ የካሳ ጥያቄ ማቅረባቸውን የተለያዩ መገናኛ ብዙሃን አሰምተዋል። ሁሉም የተሳፋሪ ቤተሰቦች ግን ዩኤስ አሜሪካ ድረስ ዘልቀው ለመሟገት ለዓለም አቀፍ ጉዳዮች ጥብቅና የሚቆሙ ጠበቆችን ለመቅጠር የኢኮኖሚ አቅማቸው አይፈቅድ ይሆናል።
የወጪ ጉዳይና የአቅም ጉዳይ ያልከው በተመለከተ እውነት ነው። በተለይ እንደ አሜሪካ ባሉ ሀገሮች የሕግ ክርክር ሲደረግ በጣም ከፍተኛ የሆነ ገንዘብ ወጪ ይደረግበታል። ነገር ግን አሁን እንደዚህ አይነት ትልቅ ክርክር በሚደረግበት ጊዜ በተለይ በምዕራቡ ዓለም የኮንቲንጀንሲ አሬንጅመንት ይባላል። ከተሳካ የሚከፈል ሲሳካ ካሳው ሲከፈል የሚከፈል ክፍያ ከዛ መካፈል ማለት ነው። ካሳው ሲወሰን ከካሳው መጠን ላይ የተወሰነ ፐርሰንት እነሱ ወስደው በስምምነቱ መሰረት ለተጎጂዎቹ ቤተሰቦች ደግሞ ገንዘቡን ይሰጧቸዋል ማለት ነው።
እናም ታመሻሽ ላይ የተሰማው የቦይንግ ድርጅት ይቅርታ መጠየቅና ኃላፊነት የመውሰድ አዝማሚያ በፍርድ ሂደቱ ላይ የተለየ ውጤት ሊያስከትል እንደሚችል ጠበቃ ገብረ አምላክ አክለው ነግረውናል። በተለይ ደግሞ ሙግቱን ወደ ድርድር የመቀየር አዝማሚያን ያሳያልና
ከቦይንግ ጋር የሚደረግ ክርክር በፉል ትራያል በፍርድ ቤት የሚደረግ አይመስለኝም። በሴትልመንት የሚያልቅ ይመስለኛል። በቃ ዞሮ ዞሮ ተረጋግጧል በኤክስፐርቶች። ስለዚህ ከዚህ በኋላ ቦይንግ ፍርድ ቤት ሄዶ የሚከራከርበት ምክንያት አለ ብዬም አላስብም።
ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም።
ሀብታሙን አመሰግናለሁ ለዘገባው። በነገራችን ላይ ክቡራትና ክቡራን አድማጮች፣ ሀብታሙ ስዩም የዝግጅት ክፍላችንን በቅርቡ የተቀላቀለ ወጣት ጋዜጠኛ ነው። ከምሽቱ 2 ሰዓት እስከ 2:30 በ49 ሜትር ባንድ አጭር ሞገድ በሚሰራጨው ጋቢና ፕሮግራማችን ላይ በቋሚነት ይዘግባል፣ ፕሮግራሙን ያስተናግዳል። ለተከታዩ ዘገባ ወደ ደቡብ እናመራለን።
መንግስት በስቃንና በማረቆ ብሔረሰቦች መካከል ያለውን ግጭት በሰላማዊ መንገድ ከመፍታት ይልቅ ግጭት ቀስቃሽ ተግባር እየፈጸመ ነው ሲሉ የማረቆ ብሔረሰብ ተወካይ ነን የሚሉ ሰዎች ከሰሱ። መሰቃንና ማሮቆ ብሔረሰቦች በሚከራከሩበት በ9 ቀበሌዎች አልፎ አልፎ በቶች እንደሚቃጠሉና የጥይት ድምጽ እንደሚሰማ ነዋሪዎች ተናግረዋል። የማሮቆ ብሔረሰብ አባላት የአፈር ማዳበሪያ በመከልከልና ለተፈናቃዮች ሰዎች ድጋፍ እንዳይደርስ በማድረግ በደል እየተፈጸመባቸው ነው ሲሉ የጉራጌ ዞን ባለስልጣናት ውንጀላ አሰምተዋል። ተወካዮቹ ሀሳብ ድረስ በመሄድ አቤቱታቸውን ለክልል መንግስት ያቀረቡ ሲሆን የክልሉ ርዕስ መስተዳደር ዋና አማካሪና ልዩ ረዳት አቶ አንሳ መልኮ ከስጋት ያለፈ ችግር የለም፣ ጉዳዩን የሚከታተል ግብረ ኃይል በስፍራው አለ ብለዋል። የሐዋሳው ሪፖርተራችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው።
አቶ ወርቅጨው ፉጋሮ በመስቃን ቤት ጉራጌና በማርቆ ብሔረሰቦች መካከል የወሰን ማካለል ጥያቄ መኖሩን ተናግረው በሁለቱ ህዝቦች መካከል ያሉ 9 ቀበሌያትን በተመለከተ ይገባኛል ክርክር እንዳለም ገልጿል። አቶ ወርቅጨው እንዳሉት ይህ ክርክር 17 ዓመታትን አስቆጥሮ ዘንድሮ በሁለቱ ብሔረሰቦች መካከል ለተካሄደው ከፍተኛ ግጭት ምክንያት መሆኑን ተናግሯል። በህዝቦች መካከል ጥላቻና መጠራጠር እንዲፈጠር እርስ በርስ እንዲጨካከሉም አድርጓል ነው የሚሉትም። ጉዳዩን ከአካባቢ የመንግስት አካል እስከ ክልልና ፌደራል ባለስልጣናት ድረስ ያሳወቀን ሲሆን በተቋቋመው አዲስ የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን እንዲፈታ አቅጣጫ ተቀምጧል ነው ያሉትም። ይሁን እንጂ የዞኑ መንግስት ይገባኛል ክርክር ካሉባቸው 9 ቀበሌያት አንደኛው በሆነው በኢንሴኖ ቀበሌ አዲስ ወረዳ የማደራጀት ተግባር እየፈጸመ ነው ብሏል። ይህ ደግሞ በመስቃንና በማረቆ ህዝብ መካከል እንደገና ግጭት የመቀስቀስ ስራ ነው ሲሉ መንግስትን ከሰዋል።
ከክልሉ በኩል ይህ አዲስ ወረዳ ይመስረት የሚል ደብዳቤ አስወጥቶ ነበር የዛሬ ሁለት ወር አካባቢ። እቺ ደብዳቤ ከወጣች በኋላም ከፍተኛ ህዝቡ ላይ ውጥረት ነገሰ። ሰውም በጥይት የተመታም ነበረ፣ ቤቶች ወደሙ። ይሄ እንዲቆም ተደረገ። ስብሰባ ነበረው የጉራጌ ዞን ስራ አስፈጻሚ። በዛ ምንድነው የተወሰነው? የታገደው አዲስ ወረዳ የእንሴኖ ዙሪያ አዲስ ወረዳ መቀጠል አለበት የሚል ይህንን ክልል ምክር ቤት ገብተን ማጸደቅ አለብን የሚል ውሳኔ ይዘው መንቀሳቀሳቸው ነው። አሁን ዛሬ ህዝቡ ተንቀሳቅሶ እንዲመጣ የተደረገው ይሄ ከተሰማ በኋላ በሁለቱ ህዝቦች ላይ ከፍተኛ ውጥረት ነክሷል። ሁለቱም ህዝብ በህጋዊ መንገድም ህጋዊ ባልሆነ መንገድም ትጥቅ ይዟል። ባለፈውም የተላለቀው በዛ ነው። አሁን ሶስተኛ ጦርነት ሊቀሰቀስ ነው በዚህ ምክንያት ማለት። ቅድም ደብዳቤ እንዳሳየ ነው ያ ተቀልብሷል። አሁን በመቀልበሱም ደስተኛ ያሉን አካላት አሁንም ይህንን ጉዳይ ለማንቀሳቀስ እንቅስቃሴ ጀምሯል።
ይህንን ተከትሎም ሁለቱ ብሔረሰቦች በሚከራከሩባቸው በ9 ቀበሌያት አልፎ አልፎ ቤት የማቃጠልና የጥይት ድምጽ እንደሚሰማ ነው አቶ ወርቅጩ ለቪኦኤ የገለጹት። አቶ አብዮት ፍርዱ በበኩላቸው ማንነታቸው መሰረት ያደረገ ማህበራዊ ኢኮኖሚያዊ ሰብአዊና ፖለቲካዊ በደል እንደሚደርስባቸው ተናግሯል።
የማረቆ ብሔረሰብ የአመታት ጥያቄዎች አሉ። የአመታት ጥያቄዎች ህጋዊ በሆነ መልኩ ዲሞክራሲ ተላብሶ ጥያቄዎች እየጠየቀ ነው። እየጠየቀ ባለበት ወቅት የዶክተር አብይ እግርን ተከትሎ የመጡ የነጻነት ሻማዎችን አብሬ ለኩሳለሁ ብሎ ነጻነቱን እንዲያገኝ እየጠየቀ ነው፣ የተንቀሳቀሰ ነው። ነገር ግን ዶክተር አብይ ይዘው የመጡት ራዕይ ያን ተልእኮ እያዩ ቤተ ጉራጌዎች ይሄ እውነት ሄዶ ትክክለኛ መብቱ ማረቆ ያገኛል በሚል ሰበብ ቀጥተኛ የሆነ ጦርነት የማረቆ ህዝብ ላይ አውጀዋል። የማረቆ ብሔረሰብ የሚኖረው ጉራጌ ዞን ውስጥ ነው። ማረቆና ጉራጌ የሚያገናኘው ምንም አይነት የዘር ትስስር የለውም። ነገር ግን ጉራጌ ዞን ውስጥ የማረቆ ብሔረሰብ ተከልሎ እየኖረ ነው። አንዱም ጫና መነሻው ያ ነው። መስቃን የሚባለው ቤተ ጉራጌ ነው፣ የጉራጌ አንድ አካል ነው። ለመስቃን ቤተ ጉራጌ ሆን ብሎ በመወገን የማረቆ ብሔረሰብ በመዋቅር የበላይነት ጫና የደረገበት ሁልጊዜ ፍትሐዊነት የጎደለው ዲሞክራሲያዊ መብቱን ያጣበት ብሔረሰባዊ መብቱን ያጣበትን ሁልጊዜ መብቱ ሁሉ የምንጮህበትን ጫና እያደረጉ ይገኛሉ።
የጉራጌ ዞን ባለስልጣናት የማረቆ ብሔረሰብ አባላት የአፈር ማዳበሪያ እንደሚከለክሏቸውና የተፈናቀሉ ዜጎችም ጭምር ድጋፍ እንዳይደርስ በማድረግ በደል እንደሚፈጽሙባቸው የተናገረው ደግሞ አስቻለ ውባ ነው።
በአሁኑ ሰዓትም ይሄ እያየን ባለነው ነገር ላይ የሚቆም ነገር መስሎ እየታየኝ አይደለም። ለአብነት ያህል ትላንትና ማታ የተከሰተው ነገር ለአራተኛ ጦርነት የማረቆን ህዝብ ወደ እሳት እየማገዱት እንደሆነ የሚያመላክት ነገር ነው። ለዚህም ነው የሚሰማን የክልል አካላቶች ካሉ ብለን ጨዋታችንና አቤቱታችን ልናሰማ ይመጣል።
አቤቱታቸውን ለክልል መንግስት የተለያዩ ቢሮዎች ማቅረባቸውን የሚናገሩት የማረቆ ብሔረሰብ ተወካዮች ነን ያሉ ቡድኖች መንግስት ልዩ ትኩረት በመስጠት ችግሩን በሰላማዊ መንገድ እንዲፈታ ጠይቀዋል። የክልሉ ርዕሰ መስተዳድር ዋና አማካሪና ልዩ ረዳት አቶ አንሳ መልካም ከስጋት ያለፈ ችግር እንደሌለ ገልጸው የጸጥታ ኃይል ጨምሮ ጉዳዩን የሚከታተል ግብረ ኃይል በስፍራው አለ ብሏል። በኢንሴኖ ቀበሌ አዲስ የጉራጌ ወረዳ የተመሰረተ ነው ስለተባለውም ርዕሰ መስተዳድር ቢሮ የደረሰ መረጃ አለመኖሩን ገልጿል። ነገር ግን መንግስት በአካባቢው አንድ አዲስ ወረዳ እንዲቋቋም መፍቀዱን ጠቅሰው ማዕከሉ የት ይሁን የሚለው በህዝብ እንጂ በመንግስት ሹመኞች አይወሰንም ብሏል።
ያቀረቡት ሀሳብ ምንም የተረጋገጠ ነገር የለውም፣ ስጋት ነው። ስጋታቸው ደግሞ ከዚህ በፊት ግጭት ስለነበረ የሰው ህይወትም ንብረትም ስለወደመባቸው ተመሳሳይ ነገር እንዳይፈጠርብን የክልሉ መንግስት እያንዳንዱን ነገር ያጥራልን የምል የክልሉ መንግስት ደግሞ ማጣራት ስራ ይህንን መስራት ግዴታም አለበት እየሰራም ነው። እነሱም በዛ ተስማምቶ ነው ሄዱት። በቀጣይ ከምናጣራው ውጭ ዛሬ ይሄን የተፈጸሙ ይሄ ችግር አለ የምል ነገር የለም።
እርስዎ ጋር መጥቶ ቅሬታ ያቀረቡ እነዚህ ሰዎች እንደነገሩን ከሆነም ማታ ማታ ቤት ማቃጠል እንዲሁም የቶክስ ድምፅ እንደሚሰማ ነው የነገሩና ከስጋት ያለፈ ነገር እንዳለ ነው እየጠቀሱ ወይም እየተናገሩ ያሉት። ይህን ስጋት ነው ብቻ ብሎ ማለፍ ይቻላል ወይ? አቶ አኒሳ፣
ምንም ነገር የለም። እሱ ዝም ብሎ ወሬ ነው፣ ውሸት ነው። እዛ እኮ የእኛ ኃይል አለ፣ ልዩ ኃይል አለ፣ መከላከያ አለ። ምንም የተፈጸመ ነገር የለም። መንግስት አንድ ወረዳ እዛ አካባቢ አዲስ ወረዳ ፈቅደዋል። ማዕከሉ የት ይሁን የምለው በህዝብ ነው የምወሰነው። 9 ቀበሌ ውስጥ ማረቆዎች እንደምኖሩ ይታወቃል። ማዕከሉ ምን ይሁን፣ ስያሜው ምን ይሁን፣ እዛ ውስጥ በተካለሉ ሰዎች በህዝብ ነው የምወሰነው። ይሄ ተወስናለባት ነገር እንደ መንግስት እኛ የምናውቀው ምንም ነገር የለም።
9 ቀበሌ ላይ ማረቆ እንደሚኖር ይታወቃል ብሎኛል። ያ ማለት መስቃኖች አይኖሩም ማለት ነው?
ማረቆ ብቻውን አይደለም፣ እኔ ተቀላቅሎ የምኖር ነው የሚመስለኝ። እሱን ማጥራት ሳትፈልግ ማጣራት እንችላለን ወደፊት። ግን በ9 ቀበሌ ውስጥ የምንኖር ማረቆች ወደ ማረቆ እንካደል ጥያቄ ሲያቀርቡ ቆይተዋል። በዛ ላይ ምንም የተወሰነ ነገር የለም።
በመስቃንና በማረቆ ህዝቦች መካከል በመስከረም ወር 2011 ዓመተ ምህረት በተካሄደው ግጭት 57 ሰዎች የተገደሉ ሲሆን ከ300 በላይ ዜጎች ለአካል ጉዳት ተዳርገዋል። በተመሳሳይ ሁኔታ ከሁለቱም በኩል 2.5 ቢሊዮን የሚገመት ንብረት የወደመ ሲሆን ከ50,000 በላይ ዜጎችም ተፈናቅለው ከቤታቸውና ከንብረታቸው ውጭ ሆነዋል። ለአሜሪካ ድምጽ ራዲዮም ዮናታን ዘብጂዮስ ሐዋሳም።
አመሰግናለሁ ዮናታንን ለዘገባው። በዘገባው ውስጥ የተጠቀሰው የገንዘብ ቁጥር ብር እንደሆነ ማስታወስ ፈልጋለሁ። ወደ ተከታዩ ዘገባ እናልፋለን። ራሱን የአዲስ አበባ ባላደራ ምክር ቤት ወይም ባልደራስ ብሎ የሚጠራው ማህበር በአዲስ አበባና ኦሮሚያ መካከል ሊደረግ የታሰበው የአስተዳደር ወሰን ድርድርና የከተሞችን የብሔር ስብጥር ይለውጣል ያለው የሰፈራ መርሃ ግብር በሕዝብ የሚመረጡ አስተዳደሮች እስኪሰየሙ እንዲቆሙ ጠይቋል። ማህበሩ መግለጫውን የሰጠው ከትናንት በስቲያ ረቡዕ ነው። ይህንኑ መግለጫ ባለፈው ቅዳሜ ለመስጠት ጠርቶ በፖሊስ መታገዱ ይታወሳል። የማህበሩን ሰብሳቢ የእስክንድር ነጋን ማብራሪያ ግርማቸው ከበደ ይዟል።
በጋዜጠኛና ሰባዊ መብት ተሟጋቹ እስክንድር ነጋ ሰብሳቢነት የሚመራውና ራሱን የአዲስ አበባ ባላደራ ምክር ቤት ወይም ባልደራስ በማለት የሚጠራው ማህበር በመግለጫው በርካታ ጉዳዮችን አንስቷል። የምክር ቤቱ አባል ጋዜጠኛ ኢልያስ ገብሩ በንባብ ባቀረበው መግለጫ መሰረታዊ የአዲስ አበባ ዋና ጥያቄ በዲሞክራሲያዊ መንገድ የተመረጠ አስተዳደር አለመኖሩ ነው ብሏል። ይህ ሀገራዊ ክስተት ቢሆንም በሌሎች ሀገሪቱ ክልሎችና ከተሞች ባልታየ መልኩ የአዲስ አበባ ከተማ ነዋሪዎች መብትና ጥቅም እየተገፋ ይገኛል ሲልም አክሏል መግለጫው። ለዚህም ምሳሌ ናቸው ያላቸውን አብራርቷል።
ወሊክ ለከተማ የታደሉ በሺዎች የሚቆጠሩ ህገወጥ መሳጃዎች የከተማዋ ወኪሎቿን ከተማዋ ወኪሎቿን ባለመረጠችበት ሁኔታ ኮሮቢያ ጋር ያለውን ያስተዳደር ወሰን ድርድር እንዲደረግ መወሰኑና የከተማን የብሔር ስብጥር ለመቀየር ኢላማ ያደረገውን መንግስታዊ የሰፈራ እቅድና ኦዴፓ ስለአዲስ አበባ በተደጋጋሚ ያወጣቸው መግለጫዎች ናቸው።
እነዚህን የከተማዋን የህዝብ ጥያቄዎች መመለስ የሚቻለው በሰላማዊና ህጋዊ መንገድ ብቻ መሆኑን የገለጸው መግለጫው ከዚህ መሰረታዊ መርህ ፍንክች ላለማለት በአደባባይ ቃል ተገብቷል ብሏል። በዚህ ሰላማዊ አካሄድና ህጋዊነት ላይ ከባለስልጣናት የሚነሱ ጥያቄዎች ፈጽሞ አግባብነት የላቸውም። የውንጀላው ማላማ ለተነሱት ህዝባዊ ጥያቄዎች ምላሽ ላለመስጠት ሰበብ ፍለጋ መሆኑን ነው ምክር ቤቱ ያስታወቀው። መጋቢት 1 ቀን 2011 ዓ.ም ተመረጥ በባልደራስ አዳራሽ በሺዎች ከሚቆጠሩ የአዲስ አበባ ነዋሪዎች ጋር የተደረገውን ስብሰባ የጠቀሰው የምክር ቤቱ መግለጫ ነዋሪዎቹ ተሰብስበውና መክረው ሲያበቁ ለመንግስት ጥያቄዎችን ማቅረባቸውን አስተውሷል።
በአዲስ አበባና በኦሮሚያ ማዕከል ይደረግ የታሰበውን ያስተዳደር ወሰን ድርድር በሁለቱም በኩል በህዝብ የተመረጡ መስተዳድሮች እስኪሰየሙ ድረስ እንዲቆም። ሁለተኛ፣ የከተሞችን የብሔር ስብጥር ለመለወጥ ሲባል የተጀመረው የሰፈራ መርሃ ግብር በህዝብ የተመረጡ መስተዳድሮች እስኪሰየሙ ድረስ እንዲቆም የሚሉ ናቸው። እነዚህን ጥያቄዎች በተሰጠን አድራ መሰረት ለጠቅላይ ሚኒስትር አብይ አህመድ፣ ለኦሮሚያ ክልል መስተዳድር ፕሬዚዳንት አቶ ለማ መገርሳና ለአዲስ አበባ ከተማ መስተዳድር ምክትል ከንቲባ ኢንጂነር ታከለ ኡማ አድርሰናል።
ባለፈው ቅዳሜ በፖሊስ ጋዜጣዊ መግለጫ እንዳይሰጥ የተከለከለው ለምክር ቤቱ ሰብሳቢ ጋዜጠኛና ሰባዊ መብት ተሟጋች እስክንድር ደህንነት ሲባል እንደሆነ የጠቅላይ ሚኒስትር ጽፈት ቤት ቃል አቀባይ አቶ ንጉሱ ጥላሁን መግለጻቸውን በተመለከተ ቪኦኤ በመግለጫው ላይ ጥያቄ አቅርቦ ነበር። አቶ እስክንድር ምላሽ አለው።
እኔ አሁን እዚህ ላይ ነው ጥያቄ ያለን። የዚህን ተአማኝ ምን ያህል ተአማኝ ነው የሚለውን እዚህ ላይ ነው ጥያቄ ያለን። አሁን እናንተ እዚህ ስትመጡ ምንም አይነት የፖሊስ እንትን የለም፣ የፖሊስ ጥበቃ የለም። ያው የምናደርገው ጋዜጣዊ መግለጫ ፍጹም ሰላማዊ ነው። እንግዲህ ከሁለትና ከሶስት ቀን በፊት በአካል ላይ ጉዳት የሚያደርስ ዛቻ ካለ ወይም ሴራ ነው የተባለ አክቹዋሊ ሴራ ካለ እንዴት ዛሬ በሰላማዊ መንገድ ይሄንን ጋዜጣዊ መግለጫ ማድረግ ቻልን የሚል ጥያቄ አለኝ እኔ በግል። ከዛም ባሻገር ደግሞ የፖሊስ ኃላፊነት ምንድነው? ለዜጎች ያለበት ኃላፊነት ነው። እንደተባለው አንድ ዜጋ ከሌ ስለሆነ አይደለም፣ አንድ ዜጋ ለህይወቱ የሚያሰጋው ሴራ ከተጠነሰሰበት ፖሊስ ያንን ዜጋ የማስጠንቀቅ ግዴታ አለበት። የህግ ግዴታ ነው፣ ኃላፊነት ግዴታ ነው። ያ ዜጋ ሳያስጠነቅ ፖሊስ እያወቀ ዝም ብሎ እዛ ዜጋ ላይ አንድ ጉዳት ቢደርስ የፖሊስ ኃላፊዎች ይጠየቃሉ፣ በህግ ይጠየቃሉ። ይሄንን ማስጠንቀቅ አልሰጡም። በማያሻማ ቋንቋ እኛ ትይዩ መንግስት እንድመሰረትም ወክልናል። ይሄን ደጋግሜ ማሰመርበት እዚህ ላይ ነው። እኛ እኮ ወኪሎች ነን፣ ማለትም የተሰጠን አደራ አለ።
ምክር ቤቱ በጋዜጣዊ መግለጫው የአዲስ አበባ ከተማ ምክትል ከንቲባ ታከለ ኡማ እስከ ምርጫው ድረስ በስልጣን ቢቆዩ እንደማይቃወም፣ ሆኖም የአዲስ አበባ አስተዳደር እስከ ምርጫው ድረስ የሚቆየው የሽግግር አስተዳደር ስለሆነ ከአስተዳደር ስራዎች ያለፉ የፖሊሲ ማስፈጸም ስራዎችን መስራት እንደሌለበት አስታውቋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ ከማናቸውም የፖለቲካ ድርጅቶች ጋር ለመነጋገር ዝግጁ መሆኑንም የአዲስ አበባ ባላደራ ምክር ቤት ግልጽ አድርጓል። ሆኖም ባላደራ ምክር ቤቱ ተቃውሞ አላጣውም። የአዲስ አበባ ከተማ ምክር ቤት ጽህፈት ቤት መጋቢት 12 ቀን 2011 ዓ.ም ባወጣው የጽሑፍ መግለጫ አሁን ያለው የከተማው አስተዳደር ህጋዊ መሰረት ያለው በምክር ቤቱ ጸድቆ የተሾመ በመሆኑ መላው የከተማው ነዋሪዎች ከከተማው አስተዳደር ጎን በመቆም በከተማዋ ነዋሪዎች ድምጽ ውክልና የተሰጠው ምክር ቤት ስልጣን ወደ ጎን በመተው እየተነሱ ያሉ የማደናገሪያ አስተሳሰቦችን አምርሮ እንዲታገል ያሳሰበ ሲሆን፣ ጠቅላይ ሚኒስትር አብይ ደግሞ አዲስ ወግ በተሰኘው የውይይት መድረክ ማጠቃለያ ላይ ባደረጉት የመዝጊያ ንግግር ባላደራ ምክር ቤቱ ላይ ጠንካራ ተቃውሞ ማሰማታቸው ይታወሳል።
ያያይ ቢያጫውሉ አብራር ስታካሽነፍ በ24 ሰዓት አቅፍ ያስቀውናል ሳታሽነፍ አሁን ባላደራ ነው የሚባለው ጫወታ ምትጫወት ከሆነ ግን ግልጽ ሆኖ ተስተዋልማ ይሄ መጣውባ።
ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ።
ግርማቸው እንደዘገባው እናመሰግናለን። አሁን ወደ ትግራይ እናመራለን። በትግራይ ክልል መቀለ ከተማ ከገጠር ወደ ከተማ አስተዳደር በተካለሉ አካባቢዎች የሚኖሩ ወጣቶች ለ15 ዓመታት የመኖሪያ ቤት መሬት ለማግኘት ያቀረቡት ጥያቄ እስካሁን ምላሽ አላገኘም ይላሉ። የከተማው አስተዳደር በበኩሉ የወጣቶቹን ጥያቄ ለማስተናገድ በወጣው አዲስ መመሪያ መሰረት እየሰራሁ ነኝ፣ 9000 ወጣቶች መሬት የሚያገኙበት እንቅስቃሴ እያካሄድኩ ነኝ ይላል። ሙልጌታ ጽሃ ዝርዝር አለው።
በመቀለ ከተማ አስተዳደር ሐድነት ክፍለ ከተማ ውስጥ የሚገኝ አይናለም የሚባል አካባቢ ወጣቶች ለመኖሪያ ቤት ጥያቄያቸው መልስ ያገኝ መቆየቱን ይገልጻሉ። አካባቢው ከገጠር አስተዳደር ወደ ከተማ አስተዳደር መግባቱን ተከትሎ ሊያገኙት የሚገባ ጥቅም እንዳላገኙ ነው ወጣቶቹን የሚገልጹት። ግርማይ ከሐሳይ ጥያቄ ካላቸው ወጣቶች አንዱ ነው። በ1996 ዓመተ ምህረት አካባቢው ከገጠር ወደ መቀለ ከተማ አስተዳደር ከተዘዋወረ ጀምሮ የመኖሪያ ቤት መሬት በህጋዊ መንገድ ይቀን እስካሁን ግን መልስ አላገኘንም ብሏል።
እንዚህ ያለው ነው 650 ነው ወጣት ነው ያልተመለሰ ጥያቄ ነው። ያልተመለሰ ጥያቄ ከ1996 አይናለም ወደ ከተማ ስትከለል ጥቅማጥቅሙ ሳይጠበቅ ነው እንደዚህ ተደረገ። በወርዳው በቀድፍን በድፍን ነው የሚያልፈው እና ጣቢያ ግን የጣቢያ አስተዳደር ግን ይገባቸዋል። ገባር ናቸው በበርሻ መስተዳደር ነው የሚታደሩ ያለ
ሄለን ተስፋይ የተባለች የአካባቢው ነዋሪ በበኩሏ በ2003 ዓ.ም በተካሄደው የመሬት መስጠት ሂደት ያልወለዳችሁ ተብሎም ወጣቶች መከልከላቸው ነው የምትገልጸው።
መሰረት ያለበት ጥቅማጥቅም እስካሁን እየተሰጠን አይደለም ነው ጥያቄያችን። ይከፋፍሉታል። አንደኛ የመንግስት ሰራተኛ አይመለከታቸውም ይላሉ። አይናለም አካባቢ ያለው የመንግስት ሰራተኛ ደሞዙ ከፍተኛ 1000 ብር ነው፣ ዝቅተኛው 6። ክራቱ ጽዳት፣ ተላላኪ የተሻለ ስራ ያላቸው ነዋሪዎች የሉም። እነዚህ ነዋሪዎች ደግሞ መሬት ይገባናል ነው የምንለው። ለኛ እንደዚህ ብለው ከልክለው አስተማሪዎች አሉ። አይናለም ትምህርት ቤት የሚያስተምር ግን የሌላ አካባቢ ነዋሪዎች ናቸው። የመንግስት ሰራተኛው ነው። ከ5000 በላይ ደሞዝ እየተከፈሉ በእኛ አካባቢ መሬት ተሰጡ ለነሱ፣ ለኛ ግን ተከልክለናል። አንድ ሁለተኛ ደግሞ አስማም ይባላል የልጅ ልጅ። የዛኔ መሬት ታራሽ መሬት ሲታደል ልጁ ከወላጁ ጋር ተደርቦ ነበር የተከፈለው መሬቱ። አሁን በስምህ መሬት ዋንነት ስለሌለ መሬት አይገባም ይያሉ ነው ያሉት። እኛ ደግሞ ይመለከ ከተና ምክንያቱም የዚህ አካባቢ ተወላጆች ነን፣ በእርሻንም እንተዳደረው። አንድ ገጠር ወደ ከተማ ስትገባ ደግሞ ምን የሚሰጠን ጥቅማጥቅም አለ? ያ ጥቅማጥቅም ሊሰጠን ይገባል ይያልለው። እስከ ዘባ ክልል ድረስም ደርሰናል፣ ግን የሰጡን መልስ አንድ አይነት ነው። በቃ አይገባችሁም አይገባችሁም ነው። እኛና መፍትሄ እንፈልጋለን።
በተለያዩ ጊዜያት የሚወጡ መመሪያዎች እየተቀያየሩ በመሆናቸው ተጠቃሚ መሆን አልቻልንም ያለ ደግሞ ሙዑዝ ገብረ የተባለ ሌላ ወጣት ነው።
መመሪያ ነበረ ያው እሱ መመሪያ ያው ለኛ አስቀርተናል። ምንድነው መመሪያው? ያው አልወለዳችሁም ትዳር አልነበራችሁም ተብለን ነው የቀረነው። በዛ ሰዓት ግን 18 አመታችን መጥተን ነበር። ያው አሁን 34 ነን። ለኔም ተመሳሳይ ብዙ 375 የመንግስት ሰራተኛ ነው ያለው። አሁን ደግሞ መልኩን ቀይሮ በሐምሌ 5/2010 ላይ የወጣ መመሪያ እናንተ መንግስት ሰራተኛ ናችሁ ተብለን ቀርተናል። አንደኛ መንግስት ሰራተኛ ሲባል ምንድነው? ምን አይነት ደሞዝ ያለ ነው? ምን ላይ ያካተተ ነው ተብሎ ይጣራ ነበር። ስለዚህ ያንን ነገር ሳይጣራ በድንገት ዝም ብሎ በቃ ይሄ ይሆናል ተብሎ ይጠቅማል ለህዝብ ሳይሆን ለህዝብ ይጎዳል ተብሎ የወጣ መመሪያ ነው። ለህዝብ የሚጠቅም ለወጣት የሚጠቅም ህዝብና መንግስት የማይጋጭ መመሪያ ሳይሆን ተዋደ ተፋቃቅሮ መሄድ ያለባቸው ህግ ቢወጣ ነው እኔ የምገምተው ማለት ነው።
የወጣቶቹ ጥያቄ መልስ ለማግኘት በመቀለ ማዛገጃ ቤት የመሬት ልማት ቅሬታ ማጣራትና ውሳኔ ሰጪ ባለሙያ አቶ ደስታ ካሳይን ጠይቀናቸዋል። አቶ ደስታ እንደሚገልጹት ባለፈው ሐምሌ 2010 ዓ.ም ምረት በወጣው መመሪያ ከ9000 በላይ ወጣቶች በመቀለ ከተማ የመኖሪያ መሬት ለመስጠት ዝግጅት እያደረግን ነው ብለዋል። ከመመሪያው ውጭ ግን ማስተናገድ አንችልም ሲሉ ተናግሯል።
ብዙ ወጣቶች ተጠቃሚ ይሆናል እስከ በመቀለ ከተማ አካባቢ ወደ 9000 የሚጸጋ ወጣት ተጠቃሚ የሆነ ነው ያለ። አሁን ገና መሬት አልተሰጠም፣ ግን ያ ማጣራት ይደረግላቸው በጥናቱ ላይ ያለ ወደ 9000 አካባቢ ወጣት ተጠቃሚ የሆነ ነው ያለ። በመምሪያ ውስጥ ያልተካተታሉ መንግስት ሰራተኛ የሆነ ሰው እዛ ተጠቃሚ ሆነ ያለበት መካተት የለበትም። በዛ በእርሻ የሚተዳደር እዛ ቀበሌው የሚኖር እድሜው ከ18 ዓመት 2 ዓመት በተከታታይ የሚኖር ደግሞ በእርሻ ላይ የሚተዳደር ተጠቃሚ ይሆናል። አስተማሪም መንግስት ሰራተኛ ነው፣ የራሱም ተጠቃሚ የሚሆንበት መምሪያም አለ። ስለዚህ መንግስት ሰራተኛ ገጠር ወደ ከተማ ገብቶ የገቡ መንግስት ሰራተኛው ተጠቃሚ አይደለም። የልጅ ልጅም ስለዚህ ዋናው መታየት ያለበት ባባቱ የሚታወቅ የእርሻ መሬት አለው ነው ይዘት አለው ነው ነው እሱ ነው መታየት ያለበት እንጂ የልጅ ልጅ እዛ ላይ መምሪያው አላካተተም።
በመመሪያው ያልተካተቱ ደግሞ የመኖሪያ ቤት ጥያቄያቸውን ተደራጅተው እንደሌሎች የከተማ ነዋሪዎች ለመፍታት እድል ተመቻችቶላቸዋል ሲሉ ተናግሯል። ባለፉት ጊዜያት መሬት ሊያገኙ የሚገባቸው ግን በአመራር ችግር ሳይያገኙ የቀሩ ወጣቶች አሉ። ለዚህ ጉዳይ ኃላፊነት የሚወስድ ማን ነው ብለን ለአቶ ደስታ ጠይቀናል።
የከተማ አስተዳደሩ ስራ ሰራ አይደለም የሰራው ስራ ብዙ አለ። በዛ ልክም አንዳንድ ክፍተቶች አሉ። ለነዚህ ክፍተቶች ለማሟላት ብለው ደግሞ አጭር የሆነ መመሪያ አውጥተው ለስድስት ወር የሚቆይ መምሪያ በዛ ብዙ ችግር የብዙ የወጣት ጥያቄ የነበረው ብዙ የፈታው ያስተናገደው ጉዳይ አለ። በዛ ልክ ደግሞ በመምሪያው ያልተካተቱ እንደ መንግስት ሰራተኛ እነዚህ የልጅ ልጅ የሚባል ደግሞ ለምሳሌ ሁሉ መምሪያ ሲወጣ ለሁሉ በሚያስተናግድ መልኩ አይደለም የራሱ በሚገድብ ለራሱ ለዋነኛው ለችግሩ መፍትሄ ተብሎ ነው እንጂ የያንዳንዱ ችግር ሊፈታ ተብሎ ሊታሰብ ናችሁ ለህዝብና ለመንግስት የሚጠቅም ተብሎ አንኳር አንኳር ነጥብ ተወስዶ አብዛኛው ግን የፈታው ነው ያለው።
ከትግራይ ክልል የከተማ ልማት ንግድና ኢንዱስትሪ ቢሮ ያገኘነው መረጃ እንደሚያሳየው ደግሞ ከገጠር ወደ ከተማ በገቡ አከባቢዎች ያልተሰናገዱ የመሬት ጥያቄዎች በህግ መሰረት ዳግም ለማየት በሁሉም አከባቢዎች ማስረጃዎች እየተሰበሰቡ መሆናቸው ነው። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
በአማራ ክልል ለህክምና አገልግሎት የሚውል ኦክሲጅን ማምረቻና ማከፋፈያ ማዕከሎች ትላንት ባህር ዳር ውስጥ ተመርቀው ተከፍተዋል። የማዕከሉን የባህር ላይ መርቀው የከፈቱት ፕሬዝዳንት ሳህለወርቅ ዘውዴ በኦክሲጅን እጥረት የሚሞቱ ሰዎችን ህይወት ለመታደግ ያላቸውን ድርሻ ተናግረዋል። አሴር ምስጋናው በስነ ስርዓቱ ላይ ተገኝታ ዘገባ አጠናቅራለች።
ኢትዮጵያ በህክምና ኦክስጂን እጥረት ምክንያት በየአመቱ 100,000 የሚጠጉ ዜጎቿን ታጣለች። የችግሩን አሳሳቢነት የተረዳው የጤና ጥበቃ ሚኒስቴር ከአጋር ድርጅቶች ጋር በመተባበር በተለያዩ የሀገሪቱ ክፍሎች የህክምና ኦክስጂን ማምረቻና ማከፋፈያ ማዕከል በማቋቋም ላይ ይገኛል። ትናንት በባህር ዳርና በደሴ ከተማ የተመረቁት ማዕከላትም መኖር እየፈለጉ ግን በኦክስጂን እጥረት ምክንያት የሚሞቱ ህሙማንን ህይወት ይታደጋል ነው ያሉት። የኢፌዴሪ ፕሬዝዳንት ወይዘሮ ሳህለወርቅ ዘውዴ ማዕከሉን መርቀው በከፈቱበት ወቅት
መረጃዎች እንደሚያሳዩት በኢትዮጵያ ብቻ ደረጃውን የተጠበቀ የኦክስጂን አገልግሎት ማስፋፋት ከተቻለ በእርግዝና ወቅት የሚሞቱ 11,000 ሴቶችን በተወለዱ የመጀመሪያ ወራቶች የሚሞቱ 60,000 ህፃናትን እንዲሁም በሳምባ ምች ኒሞኒያ በሚባለው በሽታ የተነሳ በየአመቱ የሚሞቱ 30,000 ህፃናትን ከሞት መታደግ ይቻላል። በአማራ ክልል የተቋቋመው የኦክስጂን ማምረቻና ማከፋፈያ ማዕከል ውጤታማ የመንግስትና የግል ባለሀብቱ ጥምረት የታየበትና ለሌሎችም የኢትዮጵያ አካባቢዎች እንዲሁም ለጤና ችግሮች ዘላቂ የሆነ መፍትሄ መስጠት ለሚፈልጉ የአፍሪካ ሀገራትን ጭምር ምሳሌ ተደርጎ ሊወሰድ የሚችል ነው።
ፕሬዝዳንት ሳህለወርቅ አያይዞ የማዕከሉ ስራ መጀመር በ2020 አስተማማኝ የቀዶ ጥገና ፕሮጀክት አማካኝነት ለታካሚዎች የሚደረገውን እንክብካቤ ጥራት ለማሳደግ ጥሩ እድል ይፈጥራል ነው ያሉት።
ለዚህም በቀዶ ጥገና ህክምና የሰዎችን ህይወት ለማትረፍ የተዘረጋው ፕሮግራምና በጂኢ ፋውንዴሽን ድጋፍ የሚደረግለት ፕሮጀክትን በማሳየት መጥቀስ ይቻላል።
የጤና ጥበቃ ሚኒስትር ዶክተር አሚር አማን በበኩላቸው እንደ ኢትዮጵያ አቆጣጠር በ2012 በመላ ሀገሪቱ በህክምና ኦክስጂን እጥረት ምክንያት የሚሞቱ ህሙማንን ህይወት ለመታደግ እየተሰራ እንደሆነ ተናግረዋል።
በሀገራችን ደረጃ እስከ 2012 በኢትዮጵያ አቆጣጠር መጨረሻ ድረስ 13 ቦታዎች ላይ ይህንን ኦክስጂን ማቅረብ ይኖርብናል በሚል አብረን ስንሰራ ቆይተናል። ዛሬ በደሴና በባህር ዳር የምንመረቀው ኦክስጂን 6ኛው የኦክስጂን ማዕከል ነው። 7 ይቀረናል። በዚህ አንድ አመት ከሶስት ወር በሙሉ ሀገሪቱ ላይ በሁሉ ተደራሽ በሚሆን መልኩ 7ቱን የኦክስጂን ማምረቻና ማከፋፈያ በመክፈት ችግሩን ሙሉ ለሙሉ ባንቀርፈውም ባቀርነው ልክ 20% ከነበረው የኦክስጂን አቅርቦት ወደ 60% ለማሳደግ ይረዳናል። ቀጣይ ደግሞ በሚኖረው የ5 አመት እቅድ ወለሙን ለማዳረስ የሚሰራ ይሆናል።
ማዕከሉ የጤና ጥበቃ ሚኒስቴር፣ የክልሉ ጤና ጥበቃ ቢሮ፣ ጄኔራል ኤሌክትሪክ ፋውንዴሽን እና ግራንድ ቻሌንጅስ ካናዳ የተባሉ ድርጅቶች በጋራ እንዳቋቋሙት በምረቃ ስነ ስርዓቱ ላይ ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። የሳተላይት ስርጭት ማስታወሻ አለን።
የተከበራችሁ የአሜሪካ ድምጽ አድማጮች፣ በቴክኒክ ችግር ምክንያት ተቋርጦ የነበረው የሳተላይት ስርጭታችን ተስተካክሎ የቀድሞ አገልግሎቱን ቀጥሏል።
ስለተፈጠረው መስተጓጎልና አለመመቸት ልባዊ ይቅርታ፣ ስለትዕግስታችሁም ጥልቅ ምስጋናችንን እናቀርባለን።
የሳተላይት አድራሻችንን እናስታውሳችሁ።
ሳተላይት ዩተልሳት 7 ዲግሪ ምዕራብ 353 ዲግሪ ምስራቅ ላይ ትገኛለች። ትራንስፖንደሩ E36 ነው። ዲኤል ፍሪኩዌንሲ ወይም ሞገድ 12.399 ጊጋሄርትስ፣ ኤፍኢሲ 5/6 ሲምበል ሬት 27.5፣ ዲኤል ፖላራይዜሽን ቨርቲካል ነው። ቨርቹዋል ቻናል 4132 ነው። ቪኦኤ 24 ላይ ድምጽና ምስል ታገኛላችሁ። ክቡራትና ክቡራን አድማጮች፣ አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ51 ደቂቃ ሆኗል። እስከ ምሽቱ 4 ሰዓት ድረስ ይቀጥላል ዝግጅታችን። amharic.voanews.com ዌብሳይታችን ነው። ከጉግል ፕሌይ ወይም ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ የአፕ የቪኦኤን አፕ አውርዳችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ብራን ኃይሉ ነች። ቴክኒሻኑ ኦድሬስ ሬጅስ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የምሽቱ ዝግጅት ዋና አዘጋጅ ሰሎሞን ክፍሌ ነው። እያስተናገድናችሁ ያለ ነው ሰሎሞን አባተና
አዳነች ተሳየንን።
ወደ ተከታዩ ዘገባችን እናልፋለን። የኒፕሲ ሀስል መታሰቢያ በዋሽንግተን ዲሲ።
ኒፕሲ ሀስል ወይም ኤርሚያስ አስገዶም ከሙዚቃ ሙያው በላይ በተግባሩ በሕይወታቸው ላይ ከፍተኛ ተጽዕኖ እንዳሳደረባቸው ዋሽንግተን ዲሲ ውስጥ በተዘጋጀ የሻማ ማብራት ስነ ስርዓት ላይ የታደሙ ወጣቶች ተናግረዋል። ባለፈው ሳምንት እሁድ ሎስ አንጀለስ ውስጥ በስድስት ጥይት የተገደለው ትውልድ ኤርትራ አሜሪካዊ የሙዚቃ ሰው ኒፕሲ ሀስል በወጣትነቱ ያከናወነው በጎ ተግባር በሚሊዮን ወጣቶች ልብ ውስጥ መልካም ቁም ነገር ማሳደሩን በመግለጽ ማንነታቸውን ሰጥተውታል። ሰው ከመሆን ውጪ ያሉት ነገሮች ሁሉ ለርሱ ቦታ አልነበራቸውም ብለዋል። ትላንት ምሽት ዋሽንግተን ዲሲ ማልከም ኤክስ መናፈሻ ውስጥ የተከናወነውን የሻማ ማብራት ስነ ስርዓት የተከታተለችው ጽዮን ግርማ ዘገባ አጠናቅራለች።
በመድረክ ስሙ ኒፕሲ ሀስል በሚል የሚጠራው ኤርትራ አሜሪካዊ የሙዚቃ ሰው ኤርሚያስ አስገዶም በሰው እጅ ነፍሱ እንዳለፈ የሎስ አንጀለስ ፖሊስ ካስታወቀበት እሁድ ዕለት አንስቶ በተለያዩ የአሜሪካ ከተሞች ለእርሱ መታሰቢያ የሚሆኑ የሻማ ማብራት ስነስርዓት እያከናወኑ ይገኛሉ። ሚሊዮኖች አደባባይ ለሐዘን ወጥተዋል። ትላንት ምሽት ዋሽንግተን ዲሲ በሚገኘው ማልኮም ኤክስ መናፈሻ በተከናወነው ስነ ስርዓት ላይም ብዙ ቁጥር ያላቸው ወጣቶች በቦታው ተገኝተው አስተውሰውታል። በዩናይትድ ስቴትስ የመጀመሪያ ትውልድ የሆኑ የአፍሪካውያን ልጆች በተለይም የዘር ግንዳቸው ከኤርትራና ከኢትዮጵያ የሆኑ በስራው ብዙ አስተምሮናል ብለዋል። ረዴት በፍቃዱ ከነዚህ ውስጥ አንዷ ነች።
ለእኛ እድሜ ያሉት በተለይ ልጆች በጣም ኢምፓክት ስለነበረው ጥሩ ኢምፓክት እሱን ለማሳደግና ለማበረታታት ብለን ነው። ዩ ኖ ማራቶን ብሎ ብዙ ጊዜ ሃሽታግ ያደርጉታል እና ለዛ ምክንያት ብዙ ጊዜ እንደዚህ አይነት ነገር ሲከሰት ዩ ኖ ለትንሽ ጊዜ ብቻ ይለቀስና ይወራና ላይክ አይቀጥልም ለብዙ ጊዜ ዩ ኖ ሶ አይ ጌስ የኛ ምልክታችን ኢዝ ቱ ሃቭ basically the marathon.
ረዴት እንደምትለው ኒፕሲ ከታወቀበት የራፕ ሙዚቃ ስራው በላይ ትልቁን ዋጋ የምትሰጠው በሚኖርበት አካባቢ አብረውት ላደጉት ጓደኞቹና ማህበረሰቡ ላበረከተው በጎ አስተዋጽኦ ነው። በተጨማሪም የርሱን ስራ ከማህበራዊ ሚዲያ ለሚከታተሉ ሁሉ የሚያደርጋቸው አነቃቂ ንግግሮችና ለነዚህ ንግግሮቹ የሚሆኑ ተግባሮቹን ስለሚያከናውን አሁን ላለው ትውልድ ምሳሌ ነበር ትላለች። ይህንንም ሁሉም ከቤተሰብ ጀምሮ ሊከተለው ይገባል ባይነች።
እኔ ብዙም ራፑን አላዳምጥም ነበር ላይክ አዳምጣለሁ ግን ዩ ኖ ከመጀመሪያው ጀምሮ ላይክ እንደታወቀ ጊዜ አዳምጣ አላቅም ነበር በደም የሚታወቁት ዘፈኖች ብቻ ነበር ማዳምጣው በዛ ላይ ዩ ኖ ኤርትራዊ ስለሆነ ራሱ ዩ ኖ ወር ስቲል ዘ ሴም ብላድ ቢ በደም ከታተለው ነበር ዩ ኖ ቢካዝ ሶሻል ሚዲያ ላይ ምናም በጣም ይወጣል ዩ ኖ በሀበሻነታችን እና ብዙ ነገሮች የሚያረጋውን የሚያሳልፈውን ነገር ከተታተለና ላይክ ጥሩ ነገር ለብላክ ኮሚኒቲ የሚያደርገውን ለባክ ኢን ኤርትራ በአምባሳደራችን የሚያደርገውን ነገር እና ጥሩ ነገር እየሰራ ነበር ስለዚህ በዛ በደም ከታተለ ነበር
ረዴት ቤተሰቦቿ ኢትዮጵያውያን ናቸው እንደተናገረችው የኔፕሲ በአባቱ ኤርትራዊ በመሆኑ በደም አንድ ነን የሚል ስሜት ስለነበረኝ እከታተለው ነበር ከዛ በተጨማሪ ደግሞ ለጥቁር አሜሪካውያን የሚያደርገው እንደዚሁም ወደ ኤርትራ ተመልሶ ልጆችን ለመርዳት በሚያደርገው አስተዋጽኦ በጣም ደስተኛ ነበርኩኝ ሙዚቃውን በማዳመጥ የሱ ተከታይ ባልሆን እንኳን በማህበራዊ ሚዲያ በሚያደርገውና ለመገናኛ ብዙሃን በሚሰጣቸው አስተያየቶች እከተለው ነበር በህይወቱ በማለፉ ባዝንም ይህንን ለማስቀጠል ደግሞ እያንዳንዱ ከቤተሰቦች ከአባት ከናት ጀምሮ ምሳሌ አራያ ሊሆኑን ይገባል ብላለች። ያይኔና ሱራፌል የተባሉ ሌሎች ወጣቶች እነርሱ የሀበሻ ማህበረሰብ የሚሉት ኤርትራና ኢትዮጵያውያን ማህበረሰብ ትክክለኛ ነገር እንዲያደርጉ ሲመክር ቆይቷል ሲሉ በበጎ አስተውሱታል።
እኔ በሰራው ነው ሞር ያደነኩኝ ሙዚቃውን በደም አላቀም በደምራለሁ ግን ሞር ያደነኩኝ በሰራው ነው ያወቁትና በሀበሻው ነው ራሱ መሆኑን ያወቁትና እንደዛ ደስ ብሎኛል ያረጋው ነገር
ሀበሻ በመሆኑ ብቻ ሳይሆን you know እዚህ ሀገር መጥቶ he did a lot of things you know like what makes him different is like Asu like Kailo Sharafa he tries to give back to the community like Sola Merdat Sola Lamagezno and to like you know
እነዚህ ሁለት እድሜያቸው በሃያዎች ውስጥ የሚገመት ወጣቶች የሙዚቃው አድናቂዎቹ አይደለም ምክንያቱም ሁሉንም ሙዚቃዎች አንሰማቸውም ነገር ግን በጎ ተግባሩ ለማህበረሰቡ የሚያደርገው አስተዋጽኦ እንድንከተለው አድርጎናል ይላሉ። ሌላዋ ሲትራ ከሊፋ የለውጥ አራማጅ ነው። ይህን የለውጥ አራማጅነቱን የምትመዝንበት ኢትዮጵያዊ፣ ኤርትራዊ፣ አፍሪካዊ፣ አሜሪካዊ አይልም። ለሱ ሰው ሁሉም እኩል ነው ሰው ነው ስለዚህ ነው የምከተለው አሁን የሱን መንገድ ለመከተል ደግሞ እኛም ሰው ሁሉ ሰው ነው ብለን እንድናምን ይገባል ትላለች።
መከፋፈል በጣም ማይሆነውና በጣም መጥፎ ነገር ነው because ኤርትራዊ ነው ኢትዮጵያዊ ነው any eastern western north south ነው to be honest ሰው ሰው ነው ከአንድ መሬት ነው የተፈጠረው ሞታችን አንድ ነው።
እነዚህ አማርኛና እንግሊዘኛ እየቀላቀሉ የሚናገሩ ወጣቶች ሰው ሰው ነው በመከፋፈል ላይ ከመናተኩር ይልቅ ለምን ወደ ኋላ ተመልሰን ማህበረሰባችንን አንረዳም ማህበረሰባችንን አናግዝም ይላሉ። ይሄንን ደግሞ ያገኘነው ከኒፕሲ ሃስል ነው ይላሉ። ከ33 አመታት በፊት በሎስ አንጀለስ ከተማ የተወለደው ኤርሚያስ ለግራሚ እጩነት ባበቃው የራፕ የሙዚቃ ስልት እንዲሁም ለማህበረሰቡ ጠቀሜታ ባላቸው የበጎ አድራጎትና የንግድ እንቅስቃሴዎች ይታወቃል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጽዮንን ለዘገባው አመሰግናለሁ። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የፕሮግራም ማሳሰቢያ ማስታወሻለን። የተከበራችሁ አድማጮች
ሊያራ ቲያትር ሱሚያ እየተሰራበት ጊዜ ተማሪዎቹ እዛ አሉ ታዘጋጁ ጋራ አንዳንድ ያልተገቡባቸው ነገሮች ነበሯቸው ሽጉጥ እዛ አስገባበት ሳቸው ያልጣፉት እንደዚህ ነገር እና ይቀርዳ ላይ ያው ተማሪዎቹ እየሸኘዋቸው ምን ነው እናንተ አስተያየት አሰጡ ምን ነው እዛ ዩኒቨርሲቲ ትመላለሳለን
ትመላለስን ያዘላቸው አዎ
አማራችሁ ነው።
ከእሁዱ የራዲዮ መጽሔት ድምጾች ውስጥ ናቸው የሰማችኋቸው። የቀደመው ድንቅ የኩምክና ለዛቸውን ጨምሮ ከፍ ባሉ ስራዎቻቸው የሚወደሱትን ብዕረኛ መንግስቱ ለማን ህይወትና ስራ ከሚያስታውስ ከነበር የተወሰደ ነው። ሁለተኛው ደግሞ ሰው ምንድነው በሚል ርዕስ ባወጡት መጽሐፋቸው መነሻነት ከቀሲስ ዶክተር ዘበነ ለማ ጋር የተጀመረው ወግ ነው። ሌሎችም ልዩ ልዩ አዝናኝና ቁም ነገር አዘል ዝግጅቶችን ይዞ ራዲዮ መጽሔት ይጠብቃችኋል። እሁድ የእሁድ ምሽት ቀጠሯችሁ ከራዲዮ መጽሔቶቹ አሉላ ከበደና አዲሱ አበበ ጋር ይሁን።
አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቋል።
አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ከዚህ ቀጥሎ ይቀርባል። በእኛ በኩል ሰላም
ተደናደሩ።
የሰው ማንነት በጣም ከባድ ነው። ለዚህ ነው መጽሐፉም በሶስት